የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
እናቴን በጣም አሳዘነ። ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማው ሁሉ መነጋገሪያ ሆነ። ማትሪክ እንደነገ ሰኞ ነው ቀኑ ሲለኛል ለመውሰድ። ማታ ቆይቼ አንድ ገጽ ይላል አልጨርሰው እንዴት ማደር አልኩና በቃ እሱን አንብቤ ነጋ በዛው ገባሁኝ።
የብርካታ መጽሐፍት ደራሲ ነው። 4 የሐሳብ ወለድ መጽሐፍት፣ 3 የምርምርና ጥናት ወይም ሙያ ነክ መጽሐፎችና
የ4 የዓለም ታዋቂ የፍልስፍና የስነ ልቦናና የስነ ጽሑፍ አዋቂዎች የህይወት ፍልስፍና የሚመረምር
የጀርመኑ ድሬስደን ዩኒቨርሲቲ የኮምፒውተር ኔትወርክ መምህርና ተመራማሪው ፕሮፌሰር ዋልተ ንጉስ ዳርጌ አብሮን ያመሻል።
አሁን ግዜ ደግሞ በቃ እነሱ እኛ ምናምን የሚባባሉ ነገር ሰጥቶኛል። ብዙ ጊዜ ምን ይሆናል መሰለህ ይሄ ኤኮ ቼምበር የሚባል ልጆች ሁላችንም በየግሩፓችን የምናውለው ምንበላው ከአንድ ግሩፕ ጋር አንዳንድ ደረጃ ሲአለሞች ብቻ ስትቆ ጭንቅላት የሚገድበው ነገር አለ። መንገድ ላይ የሄድኩኝ ማላቀውም ሰው ፍቃደኛ ናቸው ወይ ታለን ታወሩኝ ምናምን ላቸው እና እሺ ካሉ ቁጭ ብለን እንጫወት እና ሁለተኛው ደግሞ እነሱ ምናልባት ሞክረውት የማያውቁት ነገር ካለ ወይ ተስናቸውን ነገር ካለ እሱን ለመፈጸም
አደባባይ ወጣ። ድንገት የምትተዋወቃቸውን ሰዎች የዕለት ተዕለት ሕይወት ለመጋራትና
ባልተለመደ መንገድ ጊዜ ተወስዶ የሌሎችን ፈተና የበዛው ሕይወት እንደ ሰው ቀርቦ ለመረዳት የፈቀደ ነፃ መንፈስ የሚንጸባረቅበትን
ኢትዮጵያ የሚል መጠሪያ የሰጠችውን ልዩ ፕሮግራም በቅርቡ አስተዋውቃለች።
እውቋ የሲኒማ ባለሙያ አይዳ አሸናፊ ቆይታ አድርገናል።
ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ ስለ ዕለቱ ያሰናዳውን ይዞ ይቀርባል።
እሁድ ሐምሌ 16 2015 ዓ.ም ጤና ስጥልን፣ እንደምን ሰነበታችሁ?
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል ሰዓቱ?
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወሌ ነኝ። የትግራይ የሀገረ ስብከት ሊቀነ ጳጳሳት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተላለፈውን የሰላም ጥሪና ማሳሰቢያ ባለመቀበል በዛሬው ዕለት 6 ኤጲስቆጶሳቶችን ሾመዋል። ባለፈው ሳምንት እሁድ ከተመረጡት 10ዎቹ ኤጲስቆጶሳት የቀሪዎቹ 4 አባቶች ሹመት ደግሞ በቀጣይነት እንደሚፈጸም አስታውቋል። ሙልጌታ አጽባ ዝርዝር አለው።
ዛሬ እሁድ ሐምሌ 16 ቀን 2015 ዓ.ም በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በተካሄደ ሲመተ ኤጲስቆጶሳት የተሸሙት 5 በአገር ውስጥና 1 በውጭ አገር የሚያገለግሉ አባቶች እንደሆኑ በክልሉ የተቋቋመ መንበረ ሰላማ ከፍተኛ ቤተክህነት የተባለው ተቋም ጸሐፊ መጋቤ ብርሃናት ተስፋይ ሀድራ ለአሜሪካ ድምጽ ገልጸዋል።
ተሻሚ ኤጲስቆጶሳቱ በዚህ ፊት ጉዟቸውን ለማገልገል ቅድስት ቤተክርስቲያን የሰጠቻቸውን ተልዕኮ ለመፈጸም ምን ያህል ቁርጠኛ መሆናቸው በህዝብና በቤተክርስቲያን ፊት በእግዚአብሔር ስም ቃለ መሐላ ፈጽመዋል ማለት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ 5ና 6 ቀን 2015 ዓ.ም ያካሄደው አስቸኳይ ስብሰባ ተከትሎ ባወጣው መግለጫ በጦርነቱ ወቅት የነበረው የማወቅራዊ ግንኙነት ጉድለትና የሰብአዊ ድጋፍ እጥረት በይፋ መግለጫ ይቅርታ ቢጠይቅም ለይቅርታው አዎንታዊ ምላሽ አለመሰጠቱ በእጅጉ እንዳሳዘነው አመልክቷል። ከሹመቱ አስቀድሞ የተደረገው የኤጲስቆጶሳት ምርጫ ከቀኖና ቤተክርስቲያን አንጻር ተቀባይነት የሌለው የቤተክርስቲያን ማዕከላዊነት የሚጥስና ክርስቲያንን አንድነት የሚጎዳ እንደሆነ በመጥቀስ እንዲቆም ወስኗል። በትግራይ የተቋቋመው መንበረ ሰላማ ከፍተኛ ቤተ ክህነት ተብሎ የሚጠራው ክልላዊ ተቋም ጸሐፊ መጋቢ ብርሃናት ተስፋይ ሀደራ አይቀበሉትም። በቤተ ክርስቲያኒቷ ህግ መሰረት በችግር ጊዜ ሁለት ወይም ሶስት ጳጳሳት አዲስ ኤጲስቆጶሳትን ይሾማሉ በማለት አስረድተዋል። በአሁን ጊዜ ትግራይ ችግር ውስጥ ስለምትገኝ ህዝቡም ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ ተናግረዋል። በአሁን ጊዜ ከነርሱ ተለይተናል፣ ህጋዊም ህገወጥም ሊሉን አይችሉም በማለትም የቅዱስ ሲኖዶስን የሰላም ጥሪና ማሳሰቢያ ውድቅ ማድረጋቸው አረጋግጠዋል።
ህጋዊነ ህጋዊ አይደለም ለመናገር መጀመሪያ የግንኙነት መብት ሲኖር ነው። ልክ በትዳር ላይ ይኖሩ የነበሩ ባልናዎች የትዳር ወረቀታቸውን ከቀደዱ በኋላ ባልየው በሚስቲቱ ወይም ደግሞ ሚስቲቱ በባልየው ምንም መብት የሚባል ነገር እንደሌላቸው አይነት ነን እንጂ አሁን እነሱ ወይ አለቆቻችን ሆነው ወይም የስራ ግንኙነት ኖሮን አይደለም። ግንኙነታችን ኦልሬዲ የተቋረጠ ስለሆነ በዚህ መልኩ የሚመለከታቸውም አይደለም ብዬ ነው መግለጽ የምፈልገው።
በጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በሱዳን በዳርፉርና ሰሜን ኮርዶፋን ተብሎ በሚጠራው ክልል በደረሰ የሮኬት ጥቃት ቢያንስ 20 የሚሆኑ ሰዎች እንደተገደሉ ጠበቆችና የሕክምና ሰራተኞች ትናንት አስታውቀዋል። ጥቃቶቹ በዳርፉር ትላልቅ ከተሞችና በሰሜን ኮርዶፋን ክልል ደግሞ በሆስፒታል አቅራቢያ መድረሱ ታውቋል። የሱዳን የሐኪሞች ህብረት እንዳስታወቀው አርብ ማለዳ የጀመረው ጥቃት በአራት ሆስፒታሎች አቅራቢያ ሲፈጸም 4 ሰዎች ሲሞቱ 45 ደግሞ ቆስለዋል። በዳርፉር ዋና መዲና ናያላ ደግሞ በሁለቱ ተፋላሚ ኃይሎች መካከል በተደረገ የተኩስ ልውውጥ 16 ሰዎች በሮኬት ድብደባ መሞታቸውን የጠበቆች ህብረት አስታውቋል። ቢያንስ አንድ ሰው ደግሞ ባልሞ ተኳሽ ተመቶ ህይወቱ እንዳለፈ ማህበሩ ገልጿል። ከቻድ ጋር በሚዋሰነው ምዕራብ ዳርፉር ጦርነቱ ከጀመረ አንስቶ አልሞ ተኳሾች ከፎቅ ጣራ ላይ በመሆን ነዋሪዎች ላይ እንደሚተኩሱ ተነግሯል። በአስር ሺህ የሚቆጠሩ ድንበሩን ተሻግረው ወደ ቻድ ገብተዋል። በሚሊዮን የሚቆጠሩ ሰዎች በተፈናቀሉባት ሱዳን ረሃብ ከፍተኛ ስጋት መደቀኑን የረድኤት ተቋማት በማስጠንቀቅ ላይ መሆናቸውን የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ወደ ስፔን ለመሻገር ከሞከሩ 54 የሚሆኑ ፍልሰተኞች ውስጥ ይጓዙበት የነበረች ጀልባ ከአለት ጋር በመጋጨቷ 6ቱ ሰምጠው ሕይወታቸው እንዳለፈ የሞሮኮ ባለሥልጣናት አስታውቀዋል። ከአደጋው የተረፉት 48 የሚሆኑት ፍልሰተኞች ወደ ባህር ዳርቻ ተወስደው የመጀመሪያ ሕክምና እርዳታ ተሰጥቷቸዋል ተብሏል። ሟቾቹ ሞሮኮውያን መሆናቸውን የአገሪቱ የሰብአዊ መብቶች ማኅበር አስታውቋል። በሌላ ጀልባ ሲጓዙ የነበሩ 40 ፍልሰተኞች ትናንት ቅዳሜ ስፔን መድረሳቸውን ማኅበሩ ጨምሮ አስታውቋል። በአየር የሚነፉና ከፍተኛ ፍጥነት ያላቸው ጀልባዎች ለረጅም ጊዜ አደንዛዥ እጾችን ከሞሮኮ ወደ አውሮፓ ለማዛወር እንደሚያገለግሉ ሲታወቅ፣ በአሁኑ ወቅት ደግሞ ፍልሰተኞችን ለማሻገር በመዋል ላይ መሆናቸው ተነግሯል። ከህንድ ወደ አገር ውስጥ የገባ የሕፃናት የሳል ሽሮፕ 70 ለሚሆኑ ሕፃናት የሞት ምክንያት መሆኑን የጋምቢያ የጤና ሚኒስቴር አስታውቋል። የጤና ሚኒስትሩ ዶክተር አህማዱ ላሚን እንዳሉት ወደ ሀገር ውስጥ በገባው መድኃኒት ላይ መደረግ የነበረበት የጥራት ቁጥጥር በተገቢው ሳይደረግ መቅረቱን አስታውቀዋል። በሽሮፕ ውስጥ ከፍተኛ ደረጃ ኩላሊትን ሊጎዱ የሚችሉ መርዛማ ነገሮች መገኘታቸውን በላብራቶር ምርመራ መረጋገጡን የዓለም ጤና ድርጅት አስታውቋል። ኢላን መስክ የትዊተር ምልክት የሆነችውን ወፍ በኤክስ ምልክት እንደሚቀይሩ ዛሬ ሌሊት በዛው በትዊተር መልእክታቸው አስታውቀዋል። መስክ ባለፈው የፈረንጆች ዓመት ትዊተርን ከገዙ በኋላ በተከታታይ ካደረጓቸው ለውጦች ይህ አዲሱ መሆኑ ነው። መስክ ከነገ ጀምሮ ምልክቱን ወደ ኤክስ ሊቀይሩ እንደሚችሉ አስታውቀዋል። በቅርቡ የትዊተርን ልዩ መለያ የሆነውን ሁሉ እናሰናብታለን፣ ቀስ በቀስም ወፎቹን በሙሉ ብለዋል መስክ በትዊተር። በመጨረሻም በአውስትራሊያና ኒውዚላንድ በጋራ በመስተናገድ ላይ ባለው የሴቶች የዓለም እግር ኳስ ዋንጫ በዛሬው ዕለት ስዊድን ደቡብ አፍሪካን 2-1 ስትረታ፣ ኔዘርላንድ ደግሞ ፖርቹጋልን 1-0 አሸንፋለች። ፈረንሳይና ጀማይካ 0-0 ሲለያዩ አንድ የጀማይካ ተጫዋች በጨዋታው የባከነ ሰዓት ጊዜ በቀይ ካርድ ወጥታለች። በነገው ዕለት 4 ጨዋታዎች ይደረጋሉ። ጣሊያን ከአርጀንቲና፣ ብራዚል ከፓናማ፣ ኮሎምቢያ ከደቡብ ኮሪያ። አፍሪካን ከሚወክሉት 4 ክለቦች አንዱ የሆነችው ሞሮኮ ከጀርመን ትገጥማለች። አድማጮች፣ ለምሽቱ ያስኩት የዓለም ዜና በዚህ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን።
እሁድ ሐምሌ 16 2015 ዓመተ ምህረት የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
የመክፈቻውን ዜማ እናስቀድም።
ጂጂን እጅጋየው ሽባባውን ለዚህ ዜማዋ እጅጋ አድርገን እናመሰግናለን። ግርማ ሞገስ ያገር ጸጋ ያገር ልብስ አባይ እያለች ነበር ያዘመችው። አሉላ ግሩም ምርጫ ነው።
ትክክል ብለሻል። የብዙዎች ምርጫም ይመስለኛል። የማያረጅ ውበት፣ የማያልቅ ቁንጅና። ቆንጅት በነገራችን ላይ ሰሞኑን መልካም ዜናም አላት። ጂጂ የእንጅባራ ዩኒቨርሲቲ የክብር ዶክትሬት ሰጥቷታል። ሌላው እውቅ ድምጻዊ ቴዲ አፍሮ በትዊተር ገጹ ላይ ያሰፈረውን የመመልከት እድል ነበረኝ። ያክሮስ በኢትዮጵያ ሙዚቃ ውስጥ እጅግ በላቀ የኪነ ጥበብ ተሰጥኦሽ እስከዛሬ ባበረከትሽው ዘመን አይሽሬ ድንቅ ስራዎችሽ ከሰሞኑ የእንጅባራ ዩኒቨርሲቲ የክብር ዶክትሬት ለተቀበልሽው ተወዳጇ የሙያ አጋሬ አርቲስት ጅጋየሽ ባባ ጂጂ የተሰማኝን ልባዊ ደስታ ልገልጽልሽ ወዳለሁ ይላል። የማያረጅ ውበት ብሎ ነው የጀመረው ማስታወሻውን።
የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ ከዘመን የጸና የበረሃው ሲሳይ ትለዋለች አባይን በዛ ኩልል በሚል ድምጿ። ጂጂ ይገባታል። እንኳን ደስ ያለሽ ጂጂ።
ጂጂ እንኳን ደስ ያለሽ ብለናል። ከበርካታ የልብ ወለድና ሙያ ነክ መጽሐፍት ደራሲው እንግዳችን ጋር የምናደርገው ቆይታ ነው ቀዳሚው።
በመደበኛ ሙያው የኮምፒውተር ኔትወርክ መምህርና ተመራማሪ ነው። ፕሮፌሰር ዋልተ ንጉስ ዳርጌ ለምርምር ስራ ብቅ ካለባት የዩናይትድ ስቴትስ ማያሚ ከተማ በቪዲዮ ለሚቀረጽ ወግ በዙም አሉላ ይዞታል።
አዎ ቆንጅት፣ በእሁድ ዝግጅታችን በምስል አይተላለፍምና የዛሬውን በድምጽ መሰንበቻውን ደግሞ የቪዲዮ ምስሉ እንዳልሽው ይለቀቃል። አሁን ዶክተር ዋልተ ንጉስ ዳርጌ በጀርመን የድሬስደን ዩኒቨርሲቲ የኮምፒውተር ቴክኖሎጂ ፕሮፌሰር ተመራማሪና የበርካታ መጽሐፍት ደራሲ ደርዝ ላለው የህይወት ወግ ተገናኝተናል። ጥቂት አመታት በፊት አይነተኛ የሚባለው ስራ ዙሪያ የምንነጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየ አሉላ፣ ስለጋበዝከኝ አመሰግናለሁ።
ዶክተር ዋልተ ንጉስ፣ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ስራዎችህን ያህል የኪነ ጥበብ ሰው፣ በርከት ያለ መጽሐፍት የጻፍ ደራሲ ነህና በጎልማሳ እድሜም ብትሆን አንተ ብዬ እንድንወያይ ነው አንተም የመረጥከው። በቅድሚያ ስራዎችህን ላስተዋውቅ። 8 መጽሐፍት ነው የደረስከው፣ 4 ልቦለድ ስራዎች። በ2005 ዓመተ ምህረት የደረስከው የመጀመሪያው The Unique and the King's Daughter በአማርኛው ጃንደረባውና የንጉሱ ሴት ልጅ በሚል ተርጉመነዋል። ከዚያ ከ6 ዓመት በኋላ በ2011 ያሳተምከው የሙያ ነክ መጽሐፍ Fundamentals of Wireless and Serenity Works ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓመተ ምህረት የጻፍከው ኤርሚያስ በዚያ 2016 ዓመተ ምህረት የታተመው ለመጀመሪያ ጊዜ የምንነጋገር እድል የሰጠን መጽሐፍ The Reason for Life የዓለማችን 4 ታላላቅ ሰዎች ለህይወት ያላቸው አመለካከት ምን ይመስላል የሚለው ትልቁ ስራ ከአንድ አመት በኋላ የታተመው Principles of Ubiquitous Sensing ሌላ ሙያ ነክ ስራ ነው። 2017 ዓ.ም በ2018 Pregrination የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን በልሰ የጻፍከው Princess Mersabel የተሰኘው መጽሐፍ ይገኝበታል። ከሚቀድመው ጥያቄ ብንነሳ የሙሉ ጊዜ መምህር ሆነ በተለይ የልብ ወለድ ስራዎች የነኚህ ሁሉ መጽሐፍት ለመጻፍ ጊዜው ከተገኘ ለሚለው ምንድነው መልስ?
ያው የምትወደው ነገር ስትሰራ ቀን እየተበቀ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከውና ራስህን ደግሞ ለዛ ነገር ካዘጋጀህ ዲሲፕሊን ካደረግ በእያንዳንዷ ሰዓት በእያንዳንዷ ቀን ሁልጊዜ ነው የምትሰራውና በአመታት ደግሞ የነዚህ ሁልጊዜ ስራዎች ተረከም ፍሪ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው የኔን ስራዎች። ሁልጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነሳ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት።
በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችም ልብ ያለበት የስነ ጽሁፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርኩበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልዶ ያደጉት በእርግጥ በቀላሉ የሚካኑ ጥበብ ቢሆንም ልጆችህ ሊያጠኑ ሊማሩ ሊለማመዱና በቀላሉ ሊያረጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ እድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገህ እንደተማርክና እንደተቃንክ እርግጠኛ አይደለሁም። አድማጮች የማያዩትን የቪዲዮ ምስል እያየሁ ነው የምጠይቀው።
የሆነ ነገር ምንድነው ሁለት ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር ይሆነው። ወደ ጀርመን ከመጣሁ በኋላ ዊንተሩ የበረዶው ጊዜ ሲመጣ በጣም አስቸጋሪ ሆነ። ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም። ሁልጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁልጊዜ ፀሐይ አለች እና የዛ ሳይድ ኢፌክቱ ምንድነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት ነሐሴ ላይ።
በፈረንጆች በጋ ለኢትዮጵያውያን አድማጮች ይቀርብ ለማድረግ።
አዎ እና በጣም አረንጓዴ ነው አካባቢው በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝም። ዊንተሩ ሲመጣ ወይንም የበረዶ ጊዜ ሲመጣ ግን ሁሉ ነገር ጨርሻለ። ዛፎች ቅጠላቶቻቸውን ሰጡ። ህይወት ያለ አይመስልም እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲህ መቀጠል የለበትም ብዬ አሰብኩ እና የመጀመሪያው ነገሬ ምንድን ነው? እዚህ ከበረዶ ጋር መታረቅ አለብኝ። በቃ በረዶ ወደዛ ሰጥኝ የማይቀርለን እንግዳት በከሳሙ እንደሚል ያገራችን ሰው ይሄን አሳመንኩት አምሮዬ። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር 2000 ላይ ነው ወደ አውሮፓ የመጣው። ኦልሞስት በረዶ ወራት ሲገባ በአንደኛው ወር መሮጥ ጀመርኩኝ። ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩኝ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ 2011 ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕ ተራራዎች የተሞላች ሀገር ናት እና በጣም አስደናቂ ነው እና ከመልክዓ ምድሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነቴ የአንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴን ረድቶ ይሆናል ለዚህ ፍቅር። ስለዚህ በቃ ያንን ጸጋ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ ስኪን መማር ነው። ጥሩ ነገሬ ነገሮችን በቀላሉ መማር እችላለሁ፣ ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያኔ ተዋወቅኩኝ። በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ ለጀመሪያው ሁለቱ ልጆችን በጣም ኮበዞች ናቸው በበረዶ በመንሸራተት ከእነሱ ጋር በየአመቱ እየሄድን እንሸራተታል። ይሄ ነው ታሪኩ።
ግርም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ያነሳሁት የአራት ልጆች አባት ነህ። ቀደም ያነሳቸውን ስራዎች እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላ ጭብጥ ልሻገር። በቀደምት ጽሐፍት የፍልስፍና የስለንቦራና የታሪክ ሰዎች ስራዎች በእጅጉ ትመሰጣለ። ሙሉ ስራ የሰራህበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን እውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድንና አንስታይንን አንስተናል። እሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጥክበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ። ቴስ ኤሊየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ሕይወት፣ ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ስራ ላይ ትተነትናለ። በአራት መስመሮች አራት ስታንዛ ጻፉ ግጥሞች ለድራይ ሳልቬጅ ስለተሰኘው ግጥም ስራው ነው ትንታኔ የምታቀርበው። ዋልተ ንጉስ፣ አንተ የስነ ጽሁፍ መምህር ብትሆን ኖሮ ይቀል ነበረ እዛ ጋር አንተ መጠበቅ። እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሐሳብህ ማካፈል የመረጥከው?
ከቲኤስ ኤሊየት ጋር ብዙ ገጣሚዎች አሉ የምወዳቸው፣ ኢትዮጵያውያኖችም ኢትዮጵያዊ ያልሆኑ። ለምሳሌ ፑሽኪን አንደኛው በጣም የማከብረውና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ ቲኤስ ኤሊየት ጋር ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ። ቲኤስ ኤሊየት አሜሪካዊ ነበር። ሴንት ሉዊስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሃርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣልና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ከተገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣልና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰማኝ ማለት ነው። ከሁሉ በላይ ግን ቲኤስ ኤሊየት በህይወቱ ደግሞ በርካታ ስብራት አጋጥሞታል። ስለዚህ ሁሉ መሰረት የሆነው ለምሳሌ ቲኤስ ኤሊየት ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪያን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪያን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበርና ይሄ በጣም ትልቅ የህይወቱ ስብራት ወይም ዲስአፖይንትመንት ሆነ እና ይሄ ነገር ምን ያስገድደዋል? ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲየት የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዌስትላንድ እና ፎኳቴት እነዚህ ነገሮች ላይ ነው የሚያተኩሩት። የህይወትን ትርጉም የፈለገበት የመረመረበት እና በመጨረሻም ያገኘበት ለሱ እርካታ የሰጠውን መልስ አግኝቷል እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲኤስ ኤሊየትን ዝም ብሎ እንደ ተራ ሰው ማንበብ አልችልም። በጣም በቃ ለእኔ ብቻ እንደሚናገር ሰው እንደሚናገር ሰው ነው የማደንቀው እና ከዚህ የተነሳ ነው የቲኤስ ኤሊየት ስራዎች የመረመርኩት እና ከመረመርኩት ደግሞ ለሌሎችም ለማካፈል የወደድኩት።
እንዴት ድራይ ሳልቬጅ መረጥ አይነተኛ የሚስተኝ ስራው ለምሳሌ ቅድም የጠቀስከው ዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥክ ዘ ድራይ ሳልቬጅን? ምንድን ነበር ምክንያት?
ምሳሌያዊ ሲምቦሊክ የሆነ ግጥም ነው እና ስለ ሰው ሰውነት ነው የሚያወራው። በወንዝ፣ በባህር፣ በውቅያኖስ፣ በውሃ እየመሰለ ግን ጆሮዋቸው ለተሳል እና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ይሄ ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀው፣ አያስቸግረንም፣ አይከብደንም። እንደውም አገልጋያችን ነው። ብዙ ዓለምን የምናውቅበት ሌሎችንም ሰዎች የምናውቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን፣ አፍንጫችን እና ጆሮአችን እነዚህ በሚያሸቱት በሚቀምሱትና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር። ኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግረን አንዳንድ ጊዜ በሚለካ ህመም፣ አንዳንድ ጊዜ ደግሞ በማይለካ ህመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባለጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ።
ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎች ጋር እንቆይና ከልብ ወለድ ስራዎች ትይዩ ለመግቢያችን እንደጠቆምኩት ሶስት ሙያዊ የጥናትና ምርምር ስራዎችንም ጽፈሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓመተ ምህረት ከታተሙት 3 መጽሐፎች አንድ ሌላ ሙያነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው ኤርሚያስ የተባለው ልቦለድ ድርሰትህና ረጅም ጊዜ ጥናት ያደረክበት በህይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ 3 መጽሐፍ ናቸው ለትወት የበቁት። ከልቦለዶቹ ትዩ የሙያነክ መጽሐፎችንም ለንባብ ማብቃት ይችላል። እስኪ ደግሞ ስለሷጫውተን።
ይሄ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር፣ በተለይ ደግሞ እኔ በሪሰርቹ ዓለም በምርምሩ ዓለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች ራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንተለጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረውና ራሳችንን የሚለየን ነገር ከሌለ መስለቅ አይቻል። ስለዚህ 2016 ራሴን አሳመንኩት። ከሌላው ሰው የሚለየኝ ዋልተን ጉስ ሲባል አብሮ የሚታወቅ ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋየርለስ ሴንሰሮች የሙቁ ርዕሶችን ከምንላቸው አንዱ ነው።
የተለየ ትኩረት የሚሰጣቸው
ከምንላቸው አንዱ ስለነበረ ከ2006 ከ2010 ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸር መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ፣ ሌሎች በቀላሉ ሊረዱት በሚችሉ ቋንቋና በሚችሉ ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነት
እንደው ካነሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሐሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎም የሚወሰድ ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሐሳብ በዛ የተመራመረ የተራቀቀ ሰው ለሕፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለውና ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመለክተን ይመስለኛል። የግል ህይወትህም የሥራዎችን ያህል የሚያስደምም በጣም የሚመስጥ ነው አግኝቻለሁ። ያለፍክበት ህይወት የመጣህበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለ ግል ህይወትህ እናውራና ተመልሰን ወደ ስራዎችህና ስለ ስነጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅ ነህ፣ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው። የሚበልጠውን ጊዜ የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ የነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ። ከቤትም ውጪ ትለዋለህ በጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበረና እሱ በጣም ይከብድ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን። እንግዲህ ጠንካራ ለሆንክበትም መሰረት የሆነ ይመስላልና ሌሎችም ካንተ መንገድ መልከት እንዲያደርጉ ያህል ብታጋራን።
አዎ፣ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት 18 ዓመት ሆኖኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበር ያለፍኩት። አባቴ ሐኪም ነበር፣ የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነቴን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አይደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበር። ስለዚህ ልጆች ይሄንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነትና በጉንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል፣ የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የቀን ልምምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈው እኔ አድግ በነበረበት ጊዜ በጦር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትትዋጋ ነበር። ቁስለኞች ነበሩ፣ እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከኛ ጋር ቅርርብ አልነበረውም፣ ማናቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው። እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱ ስለማናቀው አንታዘዝም ስንል ያው ቅጣት ነው የሚጠብቀን። ይሄ ቅጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት። ቄስ ትምህርት ቤትም በጣም ኃይለኝነት ነበር ልጆች ይመቱ ነበር የፈረስ አለም ይባል አለንጋዎች አሉ የተጠየቅናቸው ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋግሞ ነበሩ ኤሌመንታሪ ስኩልም ሃይ ስኩልም ይሄ ነው የልጅነት ልምምዴ
ዶክተር ዋልተ ንጉስ ይሄን ከባድ የሚሰኝ ህይወት መንገድ እንዳለፈ ሰው አይደለም መጨረሻ በትምርት ቤትም ከትምርት ቤት በኋላም የተሳካ ለማድረግ የተጠቀምክበት ይመስላል ብዙዎች ጀምሬ ላይ እንደተጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይሄን ጠብ የበዛበት ነገር እያዩ ሲያድጉ እነሱም ላይ ኋለኛው እድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀውና አንተ እንዴት ከዛ ያመለጥክ እንዲያውም በአንተው መልኩ ይኸው ዛሬ ሌሎችን ለማስረዳት ገጠመኞችን ወደ ቀና መመለስ ተቻለ
ምናልባት ከጄኔቲክስ እንደሆነ ማለትም ከልጅነት ጀምሮ አብን በጣም ነው የምጸላው በጣም ሸሸዋለሁ እናቴ ግን ለትዕግስት መከራን በመቻል ለኔ ሌላ ትልቅ ምሳሌ ናት አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ በጣም በርካታ አጋጣሚዎች ግን ልጆችን ያለ አባት አላሳድግም መከራዬን በሙሉ እቀበላለሁ ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሼዋለሁ ደግሞ በጠብ ውስጥ አለፍኩ ደግሞ በጥም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩ የምወዳቸው እንደ ምሳሌ አያቸው የነበሩ በተለይ ሃይ ስኩል ከገባሁ ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይ ስኩል ጨርሼ እስከምወጣ ድረስ እንደዚሁ ጨካኝና ቁጡ የሆኑ አጃቢዎች ህይወቴን የከበቧት ቢሆኑም ደግሞ አመጽን የሚጠሉ ጭካኔን የሚጸየፉ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ እኔ ሁለተኛውን መረጥኩኝ
ሁለተኛውን በርግጥ መርጣሃል ዶክተር ዋልተ ንጉስ የትምህርት ቤት እና የልጅነት ጊዜህን ትንሽ ከፋ አድርገን ወደ ስነ ጽሁፍና በአጠቃላይም ስለ ህይወት ያለህን መልከት ወደሚመለከተው ውይይታችን ክፍል እናመራለን በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥና የአካባቢ ሁኔታ እንዳደገልኝ ሳይሆን እስከ 10ኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ ከክፍል 1ኛ እየወጣህ ነው የደረስከው 11ኛ እና 12ኛ ክፍል ስትደርስ ግን የተወሰነ ነገር የተለወጠ ይመስላል መልካም የሚሰኝ ምናልባትም የኋላ እድሜ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ ይህም ለስነ ጽሁፍ ያደረብህ ፍቅር ነው በጣም ረጅም ሰዓታት ታነባለህ ከመደበኛው ትምህርት እስኪያናጥብህ እንዲያደናቅፍም ምክንያት የሆነ ይመስላል 11ኛ እና 12ኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም በሁለተኛ ደረጃ መልቀቂያ ፈተናም ያመጣው ውጤት በጣም ከፍተኛ አልነበረም እስኪ ንገረን ከስነ ጽሁፍ ጋር የተዋወቅበት ጊዜ እናም የተከተሉት ሁኔታዎች ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለፈተናው በሚጨነቅበት አንተ የልብ ወለድ መጽሐፍ ታነብ ነበር መጽሐፉንም ታስታውሳለህ የውበት ወጥመድ የተሰኘው መጽሐፍ ስታነብ አድረህ እንድትፈተንክ ነው የተረዳሁት አጫውተን እስኪ
እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳል ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግነው መጽሐፍ እናነባለን በስነ ጽሁፍ አለንጋ ግን በጣም የተገረፍኩት 8ኛ ክፍል ያለ ታላቅ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበ እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው ማልችለው ነገር ምንድነው አንድ ነገር ሰው በጣም በጥልቅ ነው የምወደው በጣም በጥልቅ በቃ ሁሉ ነገርን እስኪገዛ ድረስ ወዳለሁና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው ከዛ ቀጥሎ አስተውሳለሁ ብቀላ የሚል መጽሐፍ ነበር እሱንም እንደዚሁ አንብቦልናል እስከ 10ኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው በርግጥ ሂሳብና ሳይንስ በጣም ወዳለሁ ሳነባቸው በጥልቅ ስሜት ስለማነብ አስተውሳቸዋለሁ ግን ስነ ጽሁፎቹንም ያንንም ቢሆን ማንበብና በነሱ መማረክን አላቋረጥ 10ኛ ሰሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ አሁን ትምርቱም ደግሞ ዝግጅት እየጠየቀ መጣ ለዚህ ነው ልዩነቱ ጎልቶ የታየው አስፋንኛ ክፍል አስተዋውሳለሁ 8ኛ ነው የወጣሁት ቤት በጣም አሳዘነ ይሄ ነገር እናቴን በጣም አሳዘነ እና ከስነ ጽሁፍ ለተለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ ከቤት እየተሰበሰቡ መቆለፍ ተጀመረ መብራት 4 ሰዓት ሲሆን በግድ ታጠፋብኛለች እነሱ ከተኙ በኋላ እየተደበቅ ሻማ ያበራው አነብ ነበር ከዛ በኋላ በቃ መቆጣጣራል ደሞ የሚገርም ጥሩ መጽሐፍ መጡ ሰመመን የሚባል መጽሐፍ የሲሳይ ንጉስ መጽሐፍ ወጣ በጣም በርካታ መጽሐፎች በቃ ልቤን ሰረቁ 12ኛ ስደርስ የውበት ወጥመድ ወጥቶ ነበር እሱ ደግሞ የከተማው ሁሉ መነጋገሪያ ሆነ ራሱ ያማረኛ መምህራችን ስለዚህ ያወራ እኔ እንዴት ነው መተው ሳላነብና ማትሪክ እንደነገ ሰኞ ነው ቀኑ ዝይለኛል ለመውሰድ ማታ ቆይታ አንድ ገጽ ይላል አልጨርሰው እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ በዛው ገባሁኝ ፈተና ደረሰ
አሉላ ከፕሮፌሰር ዋልተን ጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ጠሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን።
ከታዋቂ ደራሲና የምርምር ሰው ወደ እውቅ የሲኒማ ሰው ነው የምንወስዳችሁ።
በመግቢያችን ያስተዋወቅናት የሲኒማ ሰው ወደ ከተማችን ብቅ ባለችበት የቅርብ ጊዜዋን ስራዋን ጨምሮ በርከት ባሉ ርዕሰ ጉዳዮች ዙሪያ በሰፊው አውግተናል። ዳችን አይዳ ሸናፊ ትባላለች። ታዋቂ የፊልም ባለሙያ ነች። በአዲስ አበባ ነው የምትኖረው። ቀደም ብሎም አሜሪካን ሀገር በትምህርትም በስራም ኖራ ወደ ኢትዮጵያ ከተመለሰች አመታት አስቆጥራለች። ለዛሬ ቃለ መጠይቅ ስንፈልጋት ዋሽንግተን ዲሲ አካባቢ ነው ያገኘናት። ስለጊዜሽ በጣም አድርገን እናመሰግናለን። ምን እግር ጣለሽ?
እኔ መጀመሪያ በጣም አመሰግናለሁ ስለጋበዛችን። ያው እኔ ግን አልሰሚለው ያው ልጅ ያለው ሚስሮ እንደሚያቆጣ ሳመርታይ ነው በቃ ስለዚህ ልጅ ልጅን ከዛ ጋር ትንሽ ለመዝናናት ነው የመጣው ሌላ ከዛ ምንም ያልኩ ነገር የለውም።
እንኳን ደህና መጣሽ።
ደህና ቆያችሁ።
ወደ ሰሞንኛ ጉዳዩ ተሰደደ። ሌሎች ብዙ ጥያቄዎች ነው የምናነሳው። ኢትዮጵያ የሚል ምናልባትም ብዙዎችን የሚያነጋግር ጋባጅ ስራ ይዛ መጣለች። ኢትዮጵያ ከምን ተጠነሰሰ? ስለምንድነው? ስለማን ነው?
ኢትዮጵያ እንግዲህ ማሰብ ከጀመርኩት ምናልባት አንድ አመት ይሆናል። አጋጣሚ ትንሽ ብዙ ኮመርሻል ሰርቻለሁ ነበርና ትንሽ ተካከምኩኝና ረፍት ወሰድኩኝ አንድ ሁለት አመት። ከዛ በኋላ ቁጭ ብዬ ያሰብኩኝ እና ትንሽ ድርጅት አልከፍት ምን ብዬ በራሴ መስራት እችላለሁ በዛ ተነሳና ብዙ ጊዜ ኢትዮጵያ ውስጥ በስራዬ በጣም ብዙ ቦታ ሄጃለሁ እና የትም ቦታ ስትሄድ ሁሌ በቃ የሚደንቀኝ ነገር ሁሉም ሰው የምትታወቀው በቃ አንተ ማታውቀው ነገር ያሳውቀሃል፣ እኔ ማላውቀው ያሳውቃቸዋለሁ። የተለያዩ ኑሮ እየኖርክም ግን አንድ በቃ የኢትዮጵያ ነገራችን ደግሞ አንድ ነው ያደረገን ነገር አለ እና እሱ ነገር በጣም ደስ ይለኛል እና እሱን ኤክስፖር ማለት ፈልጌ ነበረ። በአሁን ጊዜ ደግሞ በቃ ሁሌ እነሱ እኛ ምናምን የሚባባለው ነገር ሰስቶኛል እና ብዙ ጊዜ ምን ይሆናል መሰለህ፣ ይሄ ኤኮ ቼምበር ሚሊ ፈረንጆች ሁላችንም በየግሩፓችን የምናውለው ከአንድ ግሩፕ ጋር ነው፣ የምንበላው ከአንድ ግሩፕ ጋር ነው፣ የምንጠጣው ከአንድ ግሩፕ ጋር ነው እና አንዳንድ ጊዜ ሲአለሙ ስብቻ ስትቆይ አንዳንድ ጊዜ ጭንቅላት የሚገድበው ነገር አለ እና እኔ በሲሬስም ሆነ በየትም ቤትም ሆነ ማላውቀውን ሰው መታወቅ ደስ ይለኛል። አንዳንድ ጊዜ ደግሞ ማታውቀው ሰው ሲሆን ደግሞ ለቅርብ ሰው ማስነግራቸውን ነገሮች ትነግራለህ። እናንተ እንደዛ ተፈጥሮባቸው አያውቅም መቼ ነው ለወንድም ሲማስነግ መቀይ ሰውዬ አያውቀኝም አልገናኘም ብለሽ የምታወሪው ነገር አለ እና አይ ቲንክ የእሱን ኮምቢኔሽን ለማድረግ ፈልጌ እሱንና ትንሽ ደግሞ ፋን ሊጨመርበት ብዬ መንገድ ላይ የሄድኩኝ ማላውቀውን ሰው በቃ ፈቃደኛ ናቸው ወይ ታለቅ ታወሩኝ ምናምን ላቸው እና እሺ ካሉ ቁጭ ብለን እንጫወትና እዛ ሁለተኛው ፓስ ደግሞ እነሱ ምናልባት ሞክረውት ነገር ማያውቁት ነገር ካለ ወይ ደስ መስሏቸውን ነገር ካለ እሱን ለመፈጸም ነው ፕሮግራሙ። ይሄ ነው አነሳሱ።
ምን ምላሽስ አገኘሽ እስካሁን?
ይኸውልሽ አንዱ ሆኖታል በዩቱብ መተላለፍ ተጀመረ እና የመጀመሪያ እንደዛ ሲሰሪ በራስሽ ኢንቨስትመንት ነው በራስሽ ሁሉ ነገር ነውና ይሄኛው እንደ ሙከራ ነው ያረኩት። መጀመሪያ ነገር ፊልም ሰሪ ነኝ እንጂ ዩቲዩብ ደግሞ ሌላ አይነት አሰራር እና እኔስ አንድ ስድስት ሰርቼ መጀመሪያ ይሄን ነገር ሰው ማየት ይፈልጋል አፕታይት አለ ወይ? አዎ አፕታይት ካሉ ከተባለ በስነ ስርዓት ቁጭ ብዬ ሀብዬ በጣም ኦርጋናይዝ ይቀጥላል ብዬ ነው የተነሳሁት። ሰው አይ ሶስት ደግሞ ይሄ ደግሞ ምናምን ካለ በዛው ለማቆም ነበረ እና እስካሁን ግን እኔ አልዋሽም በጣም ከጠበቅኩት በላይ ጥሩ ፊድባክ ነው ያገኘ ነው እና በቃ ለመቀጠል እኔ ሙሉ ቡድናችንን በጣም ተነሳስተን ደስ ብሎን በቃ በጣም ኢንካሬጅም ነበር። ለምን እውነት ለመናገር ሁሉ ሰው ስራ ይሰራል አይደለም? ሁሉ ሰው አሪፍ ይመስለዋል እነሱ የሚሰሩት ስራ። ህዝብ ላይ ሲቀርብ ነው የሚታወቀው የሆነ ተቀባይነት እንዳለው እንደሌለው አይደል? እና የፈለኩ ታሪክ ሆኖ ተመልካቹ ካልፈለገው ምንም ጥቅም የለውም። ስለዚህ ለሶስት ወር ፈተና ብለን ነበረ የሰራ ነው። አንድ ወር አልፎታል። እኔ በሞክሬ አንድ ወሩ ፊድባክ በቂ ነው ለመቀጠል ባይ ነኝ።
በጣም የሚገርም አቀራረብ ተመልክቻለሁ፣ ወይም አጨራረስ ልበለው። በእያንዳንዱ ዝግጅት መጨረሻ እንግዲህ ከወደዳችሁት ይቀጥላል፣ ካልወደዳችሁትም ንገሩኝ። በጣም አሁን የምትገልጸውን ነገር የሚመስል ሰዎችን በቀጥታ እንዲሳተፉ የራሳቸውን እንዲያደርጉት የሚጋብዝ አቀራረብ ተመልክቻለሁኝ። በጣም ቀና ቅርብ የሆነ ስሜት ነው ያየሁት። አይዳ፣ አንቺ ግን ቀለል አድርገሽ ነገርሽን እንጂ በተለይ ከጊዜው ጋራ ቅድም እንዳልሽው የየቡድን ነገር ይጎላበት ብዙ አስከፊ ነገሮች የሚታዩበት ጊዜ ውስጥ አንዱ ስለሌላው የማወቅ እድሉንም ወትሮ በቀላሉ ሊያውቅ የሚችለው ሁሉ እየቀነሰው አንዱ ከሌላው ጋራ በሌላ አይን የሚታይበት መንገድ እየገነነ የሄደበት ነውና ምናልባት ከሩቅ እንደሚመስል ከዛ አንጻር ፋይዳው ከፍ ያለ ይመስለኛል። እንዲሁ እንደው እንግዳ ሰው ጋብዤ ለማየት ብቻ ሳይሆን እሱን የሚመስል ሰው በተለየ ስሜት ለካ እኔን እንደሚያይኝ ሰው አለ ስኪል ድረስ የሚወስድ ሆኖ ነው የታየኝ። እሱ ላይ ምን ትይናለሽ?
ታንክ ዩ በጣም ይሁን። እንደዛ አንዳንድ ጊዜ እንደዛ ይስተውራ በጣም ታንክ ዩ ፎር ዋት ዩ ሰድ። ለምን እሱ ነው ሀሳቤ። ግን አንዳንድ ጊዜ ከበድ አድርገ ደግሞ እንደዛ ስታወራ ሰው ደግሞ የሆነ የትምህርታዊ ነገር እንዳይመስለውም መጀመሪያ እንፈራ ነበረ። ገባ መልስ? ለምን በቀለል ያለ መንገድ ጋር ከሰው ጋር ስትገናኝ ማለት ነው። ሁሌ ነው እኔ በእነዚህ ፊልሞች ስትታዩ እንጂ በህይወቴ ሙከራ ሁሉ አይቼዋለሁ። ላይክ ዩዝሊ አማታቆሎም ስትገናኝ ቀጥታ ወደ ከባድ ነገር አለ የምታወራው። ስለ ቀልድ ጨዋታ ነው የምታወራው። የሆነ ቀለል ያለ ነገር ነው የምታወራው። ያኔ መሰረቱ ከሆነ በኋላ ወደ ከባድ ነገሮች መሄድ ትችላለህ። ገባ? እና ልክ እንዳልከው ብዙ ጊዜ በቃ እነሱ እኛ የምንባባለው ነገር የሁለት ሰው ሳይታወቅ የሁለት ሰው ሳይወያዩ ነው። እና it doesn't have to be you want a serious matter ko kulli mo yellebatum amin and so you know and it but again so you know asamar banaye no don suno batawk mi fellgo baka asum de makina taragaw na san taragalle gel at the same time you know your phone is anything that will be missing and then you say lachinum betele you know lachinum ba ya lisat abi no ran ichiral tabakam no ran ichiral baka inde mulu so andand gize so aitayi like ይሄ ሰው አጣቢ ነው ነይ ና ምናምን ትላለህ እንጂ ያ ሰው ልክ እንደኔ ልክ እንዳንተ ሙሉ ኑሮ አላቸው። ምኞት አላቸው፣ ባል አላቸው፣ ሚስት አላቸው፣ ልጆች አላቸው፣ ህልም አላቸው። እነሱ መጥፎ ቀን ያጋጥማቸዋል ልክ እንደኛ። እና አንዳንድ ጊዜ በቃ ሰውን እንደ ሙሉ ሰው አለማየት ባህል አለ እኛ ሀገር። ገባ? እና እሱን ነገር ትንሽ እንኳን ቢያስብል እንደኔ በቃ ማድረግ ያለብኝ አርጋለሁ እላለሁ።
ኢትዮጵያዊን ስታዘጋጂ አንቺ ከአሁን በፊት በሙያው ያሰለጠንሽውን ሌላ ባለሙያ ዩቲዩብ ላይ ያለ እሸቱን የዶንኪ ቲዩብ የሚያዘጋጀውን ስታነጋግሪው አስተያየቱን ስትጠይቂው እንደውም ስታስተምረኝ የኖረች ሰው ነች እና ትልቅ ክብር ነው የሚሰማኝ ብሎ ነበር። እና ለዝግጅቱ ምን ያህል እንደተጠነቀቅሽ በአድማጭ በተመልካች ዘንድ የሚኖረው ተቀባይነት ትልቅ ቦታ እንደሰጠሽው ነው የሚያሳየው።
መጀመሪያ ነገር ኢትስ ኢምፖርታንት ከማውጣቴ በፊት አይደለም የነገርኩት፣ ከጀመርኩት በኋላ ነው። ለምን መሰለሽ? መጀመሪያ የእውነት የራሴን ስህተቶችን ሰርቼ ማይፈልግ ነበር። ለምን አዲስ ፕላትፎርም ነው ለእኔ። እና እኔ በመሰለኝ ፎከስ ግሩፕ በጣም ፎከስ ግሩፕ አድርጌያለሁ ህዝብን ራይት ግን ፎከስ ግሩፕ ታርጌት አሁን የረሳሁት ምንድን ነው መሰለ፣ አንድ ሰው መጥተ ይሄኛውን ነገር ገምግመ ሚኒስትሮ ሙሉን ያየዋል። እዚህ ዩቱብ ለካረ ስቸዋለሁ ግማሹ ሰው ጀምሮ ነው ያቆረጥ። ስለዚህ ኦልሬዲ በፎልስ አነስ አጀማመር ነው ፎከስ ግሩፕ ያሰባሰብኩት። ግን እኔ ሪሊ ሁሉ ሰው የመከረኝ በትልቅ ሚዲያ በምን ምናምን ጽሑፍሽ ነው ማስጀመር ያለብሽ ነው የተባልኩት። ግን የእውነት ማየት ፈልጌ ነበረ እኔ እንደ መሰለኝ ሰርቸው ምን ያህል ስህተቱ እንደሚኖሩ ምን ያህል ኢምፓክት እንደሚኖረው እሱ በጣም ግልጽ ሆነልኝ ነው። እሺ ደግሞ በሁለት ዓመት ተኩልስ ያደረገው አኮምፕሊሽመንት በቃ እንኳን በኢትዮጵያ በማንም አገር ደረጃ በጣም ይደነቅም። ስለዚህ እሱ አክሴስ እያለኝ እንዴት አድርጌ ነው ደውዬ ማላማከረው? ገባገለ ለምን በቃ ፊልም ላይ ጎበዝ ነገላለሁ። እሺ ዩቱብ የመጀመሪያ ነው ምንም ነገሩን ሰርቸዋለቅም። ያው አያለው የቻልኩትን አጥንቸዋለሁ። ግን በምን ታመር የከፍና የሱ ቀን በዚህ በተመለከተ አጥቁን ሊሆን አይችልም። እሱ ደግሞ ዩቱብ ደግሞ ደስ የሚል አይዋሽም። ገባሽ? ተወዲያው ታውቋለህ። በቃ ወደዱት አልወደዱት፣ የት ሀገር ወደዱት፣ ስንት ደቂቃ አዩት፣ በጣም ደስ የሚል አልጎሪትም ነው። ገባ መልስ? ስለዚህ የእሱን ምክር አለመቀበልማ በጣም የሚገርም ነው። ሁሉም የተለያየ ችሎታ አለው አይደለም? ስለዚህ እንደምነግረው ነገር ነው። ጥሩ ሀሳቦች ከሚሊዮን ሰው ነው የሚመጣው። እኔ ብዙ ጊዜ ፊልሞቼን ሳሳይ መጀመሪያ ማሳያቸው ወይ በዚህ ጣቢያ የሚሰሩ ልጆች ወይ ኖርማል ሰዎች ነው። ምንም እውቀት አያስፈልግም። ግን የሰው እይታን የሚመስል ፊድባክ ምንም ፊድባክ የለም። በጣም ደስ ይለፍሰው ነበረ። እኔ ይህን ያህል እኔ መደወለ እሱ ጋር ይህን ያህል ትማድረጉ እውነት አስቆኛል። አሏችም የእውነት ነበለ ደግሞ ልክ ይኸውልህ፣ የእሱ ኢንፍሉዌንስ ደግሞ ልንገር። እሺ አልጎሪዝሙ የዩቱብ አልጎሪዝም የሚፈልገው የተወሰነ ሰው አይቶት ደስ ብሎት ፎርወርድ እንዲያደርገው ነው አይደል? እሱ ካሜራውን አይቶ እንዳታሳፍሩኝ በእሴ ስም እያላችሁ ሂዱና ኮሜንት አድርጎ አለ ወደ እኔ ቻል። ምናልባት አንድ አራተኛው ዳይሬክት ሊክሱ ነው የመጡት። የእኔ ዩቱብን ነው ወደዱት አልወደዱት እሱ ምንም ማድረግ
ሌላ ነገር ነው።
አይን ግን ሌላ እንዲያፍርለት ያደረገው እና እንደዚህ በአንዴ ፏ ብሎ ወደ ላይ ያስወጣው በእርግጥነት የእሱን ፋኖች እዩ በማለቱ ነው። ስለዚህ ምን ያህል ኢምፓክት እንዳለው በዚህ ፕላትፎርምም ትልቅ ትምህርት ነው የተማሩ ስለ ፕላትፎርሙ ኢንጀነራል።
ብዙ ጥሩ ነገሮች የተገጣጠሙ ይመስላል አይዳ። በአንድ በኩል እንዳንቺ አይነት ሰው መሆንን ይፈልጋል። የሌላ ሰውን ስራ በቦታው ያ ሰው ባለው ቦታ ያለውን ጥሩ ነገር ማየት መቻል አንድ ትልቅ ነገር ነው። ሁለተኛ አንቺ በስራ ላይ ያሰለጠንሽው መሆኑ ገና ከመነሻው ማወቅሽ ግጥምጥሞሹ ብዙ ነው። ግን ያን ደግሞ አክብሮ የሚጠይቅ ሰው ይፈልጋል። ሳይንቁ ያለውን ጥሩ ነገር አይቶ ፈልጎ መሄዱ ለልጁም የተለየ ስሜት እንዲያድርበት ያደረገ ይመስላል። ግን ይሄን እንደው ወደ አንድ ሌላ ርዕስ ብወስድ ደጋግመሽ ስለ ዩቲዩብ አልጎሪዝም ጠቅሰሻል። አንዳንድ ጊዜ ጥሩ ስራ መስራት ብቻውን በቂ ያልሆነበት ጊዜ ላይ ደርሰናል።
አረ በጣም
ለተለዩ ምክንያቶችም አንዳንድ ነገሮች ገነው ይወጣሉ። ጥሩ ነገሮችም ጥሩ ስራዎችም ገነው የሚወጡትን ያህል አንዳንዴ በትክክለኛው ጫማ መራመድ እንደሚባለው ሁኔታዎች አመች ሆነው መገኘታቸው ከይዘቱ ጥራት እኩል አስፈልጊ ነውና የምትገቢበትን በር ወሳኝ ስለሆነ እስኪ እሱ ጋር የታዘብሽውን ባጭር ጊዜም ቢሆን ደግሞ እንደ ባለሙያም ከርቀትም ከምታውቂው ጋር አዛምጂልን።
ይኸውልህ ልንገርህ፣ እኔ ያመከረኝ ሰው የለም። ይሄ ነገር ጥሩ ስራ እንደዚህ ሰርተሽ ለፍተሽ ማለት ነው በየሚዲያው ማታጭ ወይ ምናምን ሰው አይን እንዳይኖሩ ማረገች በጣም የደደብ ስራ ነው። ስንት ሚሊዮን ሰው ብሎኛል። እኔ አልሰማም ያልኩት ለምንድን ነው መሰለህ? አልጎሪዝሙን ለማነሳሳት 5000 ሰው በቂ ነው 2000 በቂ ነው ብዬ እሱን መመለስ ፈልጌ ነበረ። አሁን ስንገር ካለ ምንም ጥርጥር የሚያስፈልገውን ያህል አይን ወደዛ ዳይሬክት ማድረግ አለበት ለማንቀሳቀስ። ስለዚህ ጥሩ ስራ ካለ ፕሮሞሽን እና አሁን ይህን የመከረኝ ሁሉ እንደሚሰጥ አውቃለሁ። ኦልሬዲ ይቅርታ ጠይቄያለሁ፣ ግን መሞከር እፈልጋለሁ ብዬ ነው። ግን በቃ ግዴታ ነው የሆነ ነገር አይቶት ተጠረሰው። ሌላ ደግሞ ሌላ ትልቅ ነገር ያልገባኝ ነበር በፊት ዝም ብሎ አንዴ ከፈት አድርጎ ሳይሆን ዩቱብ አንዴ ሙሉን ካየኸው ሙሉ ኤፒሶዱን ካየኸው በቂ አንድ 15000 ሰው 20000 ሰው እንደዛ ካየለን ማንቀሳቀስ ይጀምራል። አሁን ይሄ ኢምፕሬሽን ይባላል። ዩቲዩብ አንተ ሆም ፔጅህን ስትከፍት ያሳያል የሆነ ስዕል ኤኛውን ማይፈልጋለ ወይ ብሎ ኦኬ። እሱ ኢምፕሬሽን ይባላል። መጀመሪያ ስንጀምረው በእኛ አቀት ማለት ነው በእኛ ኢሜሎች በእኛ ምናምን ወደ 50,000 ኢምፕሬሽን ነው ዩቲዩብ ያወጣው። እሺ አሁን ሰው ከገፋው በኋላ 50,000 ወደ 9,000,000 ስለዚህ ኤክስፐርቶች እንዳሉት ጥሩ ስራ በቂ አይደለም። ጥሩ ስራ አለ ሰው ያንን ነገር አይኑ እንዲያፈበት ማድረግ አለበት። ስለዚህ እሱን በሃርድ ዌይ ተምሬዋለሁ። እሱንም ማወቅ ጥሩ ነበር። በ2003 ሰውን ትንሽ ማንቀሳቀስ ትችላለህ፣ ግን ጊዜ ይፈታል። ለዚህ ነው ዩቱብ ደስ የሚለው ማፎገር ማይቻልበት። ስለዚህ እሱ ራሱ ቻለንጁ ደስ የሚል ነገር አለው። ገባሽ?
የምንወያየው ከታዋቂዋ የፊልም ባለሙያ ከአይዳ አሸናፊ ጋር ነው። በተለይም ደግሞ በቅርቡ ስለጀመረችው ኢትዮጵያ የዩቲዩብ ዝግጅት ዘለግ አድርጋ አውርታናለች። ግን አሉላ አይዳ ማን ለሚሉ አድማጮቻችን ደግሞ እስኪ ወደ ኋላ ሄደሽ ኢትዮጵያ ነው የተወለድሽው፣ ከዚያ አሜሪካን ሀገር ነው የተማርሽው፣ ከዛ ኢትዮጵያ ተመልሰሽ ነው እየሰራሽ ያለሽው። እስቲ ለአድማጮቻችን አውጊ።
ባጭሩ አረጋዋል። ያው ትውልዴ እና እድገቴ ኢትዮጵያ ነው። ግን ያው በደርግ ትርምስ ጊዜ ስላደግኩኝ ብዙ ጊዜ ጃንግስ ጊዜ እንደሚደረገው ወደ አዳሪ ትምህርት ቤት ተልኬ እኔ አዳሪ ትምህርት ቤት የተገባሁት 8 ዓመቴ ነው። አሁን እኮ ልጄን 14 ዓመቷ 20 በ8 ዓመት እኮ በጣም ልጅ ነው። አዳሪ ትምህርት ቤት ገብቼ ዩኒቨርሲቲ ጨርሼ ኒውዮርክ ፕሮፌሽናሊ ለአንድ 10 ዓመት ሰራሁኝ። ከዛ አምባሴ አንፎርችነትሊ ታመመ። አዲስ አበባ ነበረ፣ ከሱ ጋር ለመሆን አዲስ አበባ መጣው። እሱም አንፎርችነትሊ አረፈ። በዛው ቀረው። ስለዚህ አሁን እድሜ ከፍያን ሲመጣ ኦልሞስት ግማሽ ህይወቴ ግማሽ አሜሪካ ነው። ግን አይ 2 ዓመት ቆይቻለሁ ኢትዮጵያ። በቃ ይሄ ነው የሚመስለው። ያ ብዙ ስራ ተሰርቷል። እንግዲህ ግን አይዳ አሸናፊ በቃ ፊልም ሰሪ ናት፣ እናት ናት፣ ልጅ ናት። በጣም ሰፖርት የሚያደርጉኝ ወላጆች ነበሩኝ። የፈለግኩትን ነገር እንዳጠና ምንም አልገደቡኝም። የፈለግኩትን እንደሆን ምንም አልገደቡኝም። አይ ቲንክ እሱ እንደዛ አይነት ማስተዳደር የሚሰጥ ነጻነት አለ። እሱ ነጻነት ሲሰጥ ደግሞ ግዴታ ማባከን እንደማትችል ይሰማል ነው። ስለዚህ በቃ ይዘን
ወደ ኢትዮጵያ ከመመለስሽ በፊት ትምህርት ቤት ከጨረስሽ በኋላ አሜሪካን ሀገር በተለያዩ በፊልም ኢንዱስትሪ ውስጥ እንደውም የሚታወቁ ስራዎችን ሰርተሻል። እስኪ ወደ እሱ ደግሞ መለስ አድርጊ።
አይ ቲንክ ሁለት አይነት አሰራር ፊልም ስኩል ስትማሪ ፊልም ነው እንጂ መስራት ስትፈልጊ ሚውዚክ ቪዲዮ እና ኮመርሻል ምናምን ትንሽ በቃ እንደ ምን ልበለሽ በቃ የሚያሳፈር ስራ ነው። እንደዛ ሆኖ ለእኔ ትልቁ ፊልም የሰራሁት ዘ ኔክድ ማን የሚባል ፊልም ነው እና አጋጣሚ ያን አመት ኢትን ኮን የሚባል አለ፣ ኮን ብራዘርስ። ኢትን ኮን ለፋርጎ የሚባል ፊልም አካደሚ አዋርድ ዊነር ለራይቲንግ አሸንፎ ነበረ። ይኸው የእሱ የሚቀጥለው ፊልሙ ነው። ስለዚህ አይ ጋት ቱ ፕሮዲውስ ዳት ዋን። አሉ አንድ 3-4 ፊቸር ፊልሞች ፕሮዲውስ አደረኳቸው። ስለዚህ ሜይ ቢ ኮን ብራዘርስ ምናልባት ደ ሞስት ፌመስ ዋን ሲሆን ሊሆኑ ይችላሉ። ከዛ ደግሞ አይ ዋዝ ሚዚክ ቪዲዮ ሱፐርቫይዘር ጃይቭ ሬኮርድ የሚባል ሬኮርድ ካምፓኒ ነበር። እንዳልኩ በዛ ሰዓት እንደ ቅጣት ነበር ለኛ እነዚህ ሚዚክ ቪዲዮዎች ለመስራት። በቃ የግዴታ ብር ለመስራት ነበር የምንሰራቸው። በቃ ብሪትኒ ስፒርስ ዘዩ፣ ዊል ስሚዝ፣ ባክስትሪት ቦይዝ፣ ትራይብ ኮልድ ክዌስት፣ KRS-One ላይክ በዛ ዘመን ያሉ በአት ሚዚክ ቪዲዮዎች አልበም ከብሮች ምናምን ሰርቻለሁ እዚ ሱፐርቫይዘር። የ20-30 ዓመት ውስጥ ስራ ዝርዝሩ በጣም ብዙ ነው። ግን በቃ ስም ለመጥራት ያህል የሚታወቁ ስሞች ለማለት ያህል እነዚህ እንድትራቸው ብዬ ነው ይበቃል ብዬ ነው እንጂ በጣም ብዙ ስራ ተሰርቷል። ኒውዮርክ እዛ ቋ 10 ምናምን አመት ነው የሰራሁት እና በጣም ብዙ ስራ ነው የተሰራው። አዲስ አበባ ራሱ ፎርና ማልቲናሽናል ኮካኮላ፣ ዳክን ለብሊ፣ ሲቢ ሚለር ላይክ ማት ብዙ ስራ ተሰርቷል። ሃይላይቶቹ የኔ ብትለኝ the naked man the film I did Ethan Coen guy is a highlight for me in Ethiopia Yenya is a highlight for me indeed but I'm going to show out child that's amazing
አሉና አን አሜሪካን ሀገር በፊልም ስራ ውስጥ በተሰማራሽበት ጊዜ ነጮች የሚበዙበት እንደመሆኑ አንቺ ጥቁር ሰው ሆነሽ ምን የደረሰብሽ ነገር አለ? ምን የሚሰማሽ ነገር ነበር ወይ? ተብላስ ተጠየቀ አይዳ አንድ ቃለ መጠይቅ ላይ ነው የሰማሁት። ኢትዮጵያ ማደግ ነው መሰለኝ ምንም የሚሰማኝ ነገር አልነበረም።
አው ያ ሁላችንም ከኛ በላይ ማንም ለምን ነው ነገር አይደለ? እሱስ ከነበሰች እንደበሽታ ያልገብቶብኝ ነበር። አሁን ትንሽ ሰልፍኝ ያለው ባያለው ምንም አልመሰለኝም። በቃ አይኖ ማለት ያለብኝ አሁን ከባድ ነበር። ነው ግን እውነቱን ለመናገር እንደምንም አልቆጠርኩትም። ምንም አልመሰለኝም። እኔ አይ ቲንክ እኔ ከበዛ እድሜ ማለት ነው አሁን ሁሉ ነገር አሪፍ ነኝ ለማለት ሳይሆን በዛ እድሜ አይ ዶንት ቲንክ የፈለገው ዘር የፈለገው ምናምን ከኔ ያህል በዛች ሰዓት ስክሰስፉል ያለ ሰው ዝም አላውቅም። በእኛ እድሜ ምራ ምንም አልመሰለኝም። በልጅም አያውሉ አሁን ቱ ዘ ፖይንት ወር መለስ ማድረግ ማለት ማድረግ አለብኝ ሁሉ በቃ እንደ ኢትዮጵያ እዚህ ዓለም ላይ ሰው የለም ቢሆንም እንደዛ አይባልም ምናምን ማለት ጀምሬያለሁ ልጄ ጋር። አይ ቲንክ ብዙ ሰው በዛ ጊዜ ወጣ በዚህ እድሜ ወጣ ሁሉም ሪሌት ያደርጋል ይሄን ነገር። ምንም አልመሰለኝም በቃ ምንም
ነው።
አንዴ ጥያቄ አለችኝ እኔ አይማ ከዚህ በኋላ ምንድን ነው ሀሳቧ ከኢትዮጵያ ከዚህ ከአዲሱ ፕሮጀክትሽ በኋላ ምንድን ነው የምታስቢው?
ኢትዮጵያዬን በደንብ ማሳደግ እፈልጋለሁ። ከዛ በኋላ አንድ ፊልም አለ ወደ 10 ዓመት የኖርኩበት በጣም ታዋቂ አበሻ ደራሲ ነው። ከልጆቹ ጋር ተስማምተን በአንዳንድ ነገር ትንሽ የተወያየን ነው ግን አይ ቲንክ ትልቁ የህይወቴ ስራ ብዬ ማምነው ገና እሱ ፊልም ነው። ስለዚህ አይ ቲንክ ፊልምነትነቴ መቼም አይጠፋም። እነዚህ የዩቱቦቹንም ማሳደግ እፈልጋለሁ። ዋናው ማሳደግ የምፈልገው የእውነት ለእኔ ፋን ናቸው ለመስራት የእውነት ምክንያት ይሰጠኛል ማላቀውን ሰው ለማግኘት የእውነት ምክንያት ይሰጠኛል ለመሞከር።
የልብስ አጣቢዋና ጓደኛዋን ልጆች በጣም የተመሰጥኩበት ዝግጅት ነው።
አንድ እድል ከሰጣቸውኝ ደግሞ እሺ እንዴት አንደኛው ላይ የተለያዩ ምግብ ማስበላቸው ሰዎች አሉ እና እንዴት ኦርቶዶክስ ነች ይህን ታስበያለች ምናምን ተብያለሁ። እና እኔ ቄሶችን ጠይቄ አስፈቅጄ ነው ለማንኛውም እንዲያውቀው ሰው ይቻላሉ እነዚህ በክርስቲያን ተብዬ ነው ያስበላኋቸው። ጠቃላይ መልስ ልስጥ ለምን ድንገት የእናንተ ተመልካቾች ኢትዮጵያ እየሄዳ ገብቶ ካዩት እንዳይቀየሙኝ በሱ ብቻ። ግን ቆንጆ መልስ ለመመለስ ራሴ እንደ ፊልም ሰሪ ነው ማየው። አሁንም አንድ በጣም መሳፈል ፊልም አለ እሱን እንግዲህ የኔ ምኞት እንዳነጅ ሰው ብዬ ነው እንጂ ሁሉ የምታቀሙ ሁላችሁ የምታልቆት መጽሐፍ ነው ብዬ ገምታለሁ። ፍቅር እስከ መቃብር አይደለም አይዟችሁ። እና በጣም በጣም መወደው ደራሲ ነው እና መወደው መጽሐፍ ነው። ግን እስከምጨርስ ከባለቤቶቹ ጋር ብዙም አላውራም። ግን የምመኘው በቃ እንደገና ተመልሼ ፊቸር ፊልሞች ለመስራት ነው። እንግዲህ
የመጽሐፉን ስም ትነግሪናለሽ?
ተዘጋ በኋላ ነገር
እንግዳው አሉላ አንድ ነገር ማድረግ እንችላለን። አድማጮቻችንን ስለ የትኛው ይሆን የምታወራው እስኪ የምትጠረጥሩትን ንገሩን ማለት እንችላለን።
እኔ ደግሞ ባለቤቶቹን አስፈቅጄ ስሙን መጥራት እንደምትል እስቲ ካሪ ደግሞ ጠረዋል።
ያኔ ደግሞ ይጠራል። ግሩም ነው። በቀጠሮውና አልገብተን ነው የምንለየው። አይዳ የመጽሐፉን ስም መልሳለት ነግራችሁ እናንተ ደግሞ ግምታችሁን ልታደርሱን ይኸው ድሉ ተከፍቷል። የትኛው መጽሐፍ ሊሆን ይችላል ብላችሁ ትገምታላችሁ? የቱ ቢሆንስ ትደስታላችሁ? የትኛው መጽሐፍ ፊልም ሆኖ በምስል ልታዩት ትጓጓላችሁ? ግብዣውን አቅርበናል። ቆንጅት
ትክክል አሉ ላይ አንድ ነገር ግን ብንጨምር ደስ ይለኛል። አዲስ አመት 2016 እየመጣ ነው። አይዳ አሸናፊ እንደዚህ በየጊዜው በገጠርም በከተማም አብራ በመታሳለፍ በኢትዮጵያ የዝግጅትም በየኛም በጉዞም አብራው ለኖረችው ህዝብ ለሀገሯ ምን ትመኛለች? ለአዲሱ አመት
በጣም ቀላል ነው። በቃ ሰላም ሰላም ሰላምና አንድነት በቃ እኔ ቋቀረኛ ሰው ሁሉ ያ በባል በቃ እኔ ብቻ መሰለኝም ቋቀረኝ እዚህ በቃ እግዚአብሔር ብቻ ሰላምና ፍቅር ይስጠን። ሌላ ምንም ነገር የለም።
ግሩም አይዳ ደርዝ ያለው ግሩም ወግ ነው ያጫወትሽን። ይሄን ውይይት የተከታተሉ አድማጮቻችን እያሉበት የሚነጋገሩባቸው በርከት ያሉ ቁም ነገሮችም ነበሩ። የሚቀጥሉ ፕሮግራሞቻችን የምናመጣው ጥያቄም እንዲሰነስ ምክንያት ሆነሻል። አይዳ አሸናፊ እውቅ የፊልም ሰው የፊልም ባለሙያ፣ ዛሬ ደግሞ በዩቲዩብ ላይ ኢትዮጵያ በሚል ድንገት ያገኘሽውን የማታውቂውን ሰው ህይወት ለመጋራትም የሚጋብዝ ፕሮግራም የጀመርሽው በሚሳካ ባያያዙ ያስታውቃል። የበለጠም እንደምሄድልሽ ተስፋ አድርጋለሁ። ዛሬ እንግዳችን ሆነሽ ከኛ ጋር አደረግሽው ቆይታ እናመሰግናለን። መልስ እናገኝሻለን።
እኔም እጅ የነሳው በጣም አመሰግናለሁ።
እናመሰግናለን አይዳ።
ውድ የራዲዮ መጽሔት አድማጮች፣ ለደረሰን ትኩስ ዜናና በሌሎች ፕሮግራሞቻችን መጣበብ ምክንያት ለዛሬ ካስተናዳናቸው ዝግጅቶች የንጉሴ አክሊሉን የአዲስ አበባ መስኮት ቅንብር ጨምሮ የቀሩትን ፕሮግራሞቻችን ማቅረብ ባለመቻላችን ይቅርታ እንጠይቃለን። የሚቀጥለው ፕሮግራማችን ይቀርባሉ። ምሽቱ ያስተናዳነውን ግን በዚሁ